የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ይያን የተለመደውን የዞትር ያክብሮት ሰላምታችንን ያስቀደምን የዛሬ የመጋቢት 16 ቀን 2010 ዓመተ ምህረት ወይንም የማርች 25 ቀን 2018 ቅንብራችንን ይዘን ቀርበናል። በመላው ዓለም ላላችሁ ውድ አድማጮቻችን የዛሬው ስርጭታችን አንድ ሰዓት ዘግይቶ የጀመረው የአውሮፓውያን የበጋ ሰዓት በመለወጥ ምክንያት ነው። በቅድሚያ አንድ ጽሑፍ እናስደምጣለን። የጽሑፉ ምርስ በወረበሎች አዚም የባዘን አንሁን ይላል። ለከምሽቱ 12 ሰዓት ላይ የሳምንቱ ዋና ዋና ዜናዎች ይደመጣሉ። ከዜናዎቹ በኋላ አንድ ሰፊ ጽሑፍ ይቀርባል። የሰዓት መጣበብ ካልገጠመን ያማራ ህሉና ለኢትዮጵያ አንድነት ድርጅት በልሳኑ በመቅደላ ይድረስ በኢትዮጵያ መከላከያ ስር ላላችሁ ኢትዮጵያን የሥራዊቱ አባላት በሚል ያወጣውን መግለጫ እናስደምጣለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘውትር ያክብሮት ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
I'm not afraid to die.
ሮበሎች አዚም የባዘን አንሁን ሰሞኑን ወንበዴው ወያኔ የሽብራጅ አዋጅ አውጣ ማንም ሰው ምንም ነገር መናገር አይችልም ብላ ሁሉንም ዝም በማድረግ የራሷን የወንብድና ወሬ በሰፊው መንዛት ተያይዛለች። በዚሁ አጋጣሚ የክት የወንብድናና አረመኔነት አጋሮቿን ከሞቱበት ያስነሳች ለወንብድናዋ እየተጠቀመች ነው። አሁን ላይ አብዳለች ወያኔ በምንም መልኩ ካሸባሪነትና አረመኔነት በቀር አንድም አቅም እንደሌላት ህዝብ ግልጽ ብሎለታል። አሁን ለህዝብ አደጋ የሆነ ያለው ግን ወያኔ ወሮበላ አስተሳሰብ እየተደናበረ ወያኔ ወሬ አናፋሽ የሆነው ተማርኩ የሚለው ጅላጅል ትውልድ ነው። ሰሞኑን ነጠቃ መንግስት ብላ ወሬ ጀምራለች። እድሜ ከሰጣት እንዲሁ የተጃጃለ ትውልድ 27 ዓመት በመተቱም በሽብሩም ያደነዘዘችው ትውልድ ዛሬም ወያኔን እንደ ልዩ ነገር ያያታል። የወያኔና አጋሮቿን ኢህአዴግ ብላ የሰራችው ቡድን በአጠቃላይ መንግሥት ብሎ መናገር በራሱ እጅግ መዝቀጥ ነው። መንግሥት አምባገነን ሊሆን ይችላል፣ ግን መንግሥት ጉልበተኛ ነው እንጂ ወሮበላ አይደለም። ወያኔ በኢትዮጵያ ምድር 27 ዓመት በገዥነት ስም መኖር መቻሏ ዋና አቅም የሆናት ሕዝብን ከሕዝብ መለያየት መቻሏ ነበር። ይህ ደግሞ ብቻዋን አልነበረም፣ ኦነግ የተባለ ሌላ አረመኔና ወንበዴ አጋሯ ነበር። ዛሬ ኢትዮጵያ ለገባችበት ምስቅልቅል ሁሉ ወያኔና ኦነግ በአንድነት ቆመው አገርን ለማፍረስ ሕዝብን ለመለያየት የቻሉትን ሁሉ አድርገዋል። አሁንም ሁለቱም በዚሁ ዓላማቸው ጸንተው ቆመዋል። ሰሞኑን ኦነግ የትግል አጋር ነኝ በሚል የሕዝብን ትግል በውጭ ኃይል እየታገዘ በአገር ላይ የተነሳ ለማስመሰል ለወያኔ ለዘመናት የተጠቀመችበትን ማጃጀል ዛሬም ለመጠቀም ይረዳት ዘንድ ምልክት ለመሆን ነበር የኦነግ የትግል አካል ነኝ ማለት ምክንያቱ። ኦነግ ኢትዮጵያ ምድር ላይ አንድም ቦታ እንደሌለ እኛ እናውቃለን። ወያኔ አንተ እንዲህ በል፣ እኔ ደግሞ በኤርትራ የሚደገፍ ቄሮ በማለት የወሬ አዚም እየነዛሁ እጨፈጭፋለሁ ነው ያለው። የወያኔና ኦነግ ዘላለማዊ ቃል ኪዳን ይሄና ይሄ ብቻ ነው። ይህ ካልገባን ዛሬም ገና ነን። ኦነግ በኦሮሚያ ክልል ኦሮሞን ኢላማ ለማድረግ ነው። በተመሳሳይ ግንቦት ሰባት የተባለው ድርጅት አማራን ኢላማ ለማድረግ ከወያኔ ጋር ውል እንደገባ ካልገባን ችግሩ ኮያኔ ሳይሆን ከራሳችን ነው ችግሩ። ግንቦት ሰባት እያደረገ ያለው ኦነግ በኦሮሚያ እንደሚያደርገው ነው። ልብ በሉ፣ አማራስ ከብዙ ዘመን ተገዳይ እንጂ መብትም ጠያቂ አልነበረም። አማራ ወያኔን የማስጋት እድል እየተፈጠረ ሲመጣ ግንቦት ሰባት የሚባል የኦነግ ተመሳሳይ ስም አማራን ኢላማ ለማድረግ ዋና ምክንያት ሆነ። ሁለቱም በኤርትራ በኩል ነው እየታገልን ነው የሚሉት። ኤርትራ የኢትዮጵያ ጠላት ተደርጋ ታይታለች። ይታያችሁ፣ የኤርትራ ሕዝብ የኢትዮጵያ ሕዝብ ጠላት መሆኑ ነው። በመቶ ሺዎች የሚቆጠሩ ወገኖች ያለቁበት የኢትዮ ኤርትራ ጦርነት ሳይቀር ግን የሻቢያና ወያኔ ቁማር ድራማ እንደሆነ አውቀናል። ኢሳይያስን ያዳነው መለስ ነው እኮ፣ ሊያውም ኢትዮጵያውን ወታደሮች እንዲያልቁ በማድረግ። እዚሁ ቁማር ውስጥ ዛሬ በአጋርነት እየተጫወቱ ያሉት ኦነግና ግንቦት ሰባት ናቸው። ኦነግም ሆነ ግንቦት ሰባት የሚባል የታጠቀ ኃይል እንደሌለማ ከወያኔ በላይ የሚያውቅ የለም። ሲጀመር ኦነግና ግንቦት ሰባት የሚንቀሳቀሱት በወያኔ እቅድ ነው። ደምህት የተባለ የታጠቀ ቡድን አለ። ይሄ ግን ወያኔ አንድ ነገር ብትሆን ተጠባባቂ ሆኖ ታጥቆ የሚጠብቅ እንጂ ወያኔን ሊዋጋ አይደለም። ልብ በሉ፣ ሻቢያ ደምህትን እንደ መነሻ አድርጋ ወያኔ አንድ ነገር ቢሆን ከኋላ ለመታደግ ነው። ሻቢያና ወያኔ እንዲህ ነው እየቆመሩብን ያለው። ይህን አንረዳም። ወያኔ ሰሞኑን ብቻዋን ወሬዋን እየነዛች ነው። ይህን እየያዘ አዳሜ አብሮ ሽብር ነዥ ሆኖ እናየዋለን። እውነታው ግን የወያኔ ጀንበር እየጠለቀች መሆኑን ብቻ ነው። አይቀሬ የሆነው የወንበዴው ቡድን መሸነፍ ብቻ ሳይሆን አይሆን ሆኖ እንዲያበቃ እንጂ አሁንም አልቆላታል። ለማና ገዱ መናገር አልቻሉምና ለማና ገዱ እጅ ሰጡ አይነት ወሬ በሰፊው ይዘዋለች። ምድረ ዲያስፖራ በዚህ የወንበዴ ወሬ ሲፍረከረኩ ታይተዋል። እርግጥ ነው ዲያስፖራ ተብዬው ብዙ አጋጣሚውንም እንደ መነገጃ ስለሚጠቀመው የወንበዴውን ውዥንብር ማባዛት ሥራው ነው። ዛሬም የኦነግ ባንዲራ በኢትዮጵያ ሕዝብ ትግል አጋርነት ስም በየአገራቱ አብሮ ሲያውለበልብ የሚታይ የባዘነ ዲያስፖራ ነው። ለመሆኑ ግን ኦነግን ለማስተዋወቅ ነው ወይንስ ሰላማዊ ሰልፍ ነው? ትንተና እንሰጣለን ብላችሁ የምትቀባጅሩ ካልገባችሁ ዝም በሉ። ሆን ብላችሁ ከሆነ ግን ሥራችሁ ነው። የሕዝብን ትግል ለማፋጠን አንድ ደረጃ ከፍ የሚል እርምጃ ለመውሰድ እየተዘጋጀን ነው። ለ27 ዓመት የወንበዴ ቅጥረኛ ሆኖ ሲያገለግል የኖረ የታጠቀ የኦሮሞ ኤርትራ ውስጥ አለሁ የሚል አማራና ሌሎችም የታጠቀው ኃይሎች ሁሉ ከሕዝቡና ዳረጎት እየሰጠ ከሚያኖረው ወንበዴ ቡድን እንዲመርጥ ልናሳስበው ይገባል። ኢትዮጵያ የመከላከያ ሰራዊት ሳይኖራት 27 ዓመት ሞላ። የደርግ እየተባለ የሚጠራው ሰራዊት እኮ የኢትዮጵያ ነበር። ይህን ብርሃነ መስቀል አበበ በቅርቡ ቪኦኤ ይህን እውነት ጥሩ አድርጎ ገልጦታል። አሁን ያለው ወታደር የወያኔ ቅጥር እንጂ የኢትዮጵያ አይደለም። በደርግ ጊዜ የነበረው ወታደር ታሪኩ ከንጉሡ የቀጠለ ነው እንጂ ደርግ የፈጠረው አይደለም። ዛሬ አገር እንዲህ ባለ ምስቅልቅል ገብታ ሊታደግ የሚችል ሰራዊት የጠፋው ምክንያቱ በኢትዮጵያ ሰራዊትነት የሚጠራው የዛሬው የታጠቀ ኃይል በግልጽ የወንበዴው ወሮ በላ ቡድን የግል ቅጥር ነው። ይህን እውነት እንዲያስተውል በሰራዊትነት ተቀጥረው ላሉት ሁሉ በተቻለን ሁሉ በማድረስ ወንበዴዎቹን እንዲበቀል ማድረግ ዋነኛ ዓላማችን ሊሆን ይገባል። ትግሬዎች አሁንም ጥሪ እየቀረበላቸው ቢሆንም ትግሬና ወያኔ አንድ ነው የተባለውን ብሂል ይበልጥ እያረጋገጡልን ይመስናል። አዝናለሁ። የኢትዮጵያ ሕዝብን እጅግ ተፈታትናችሁታል። እስካሁን ከልብ ሆኖ ወያኔን ሲቃወሙ ያዩኋቸው ጥቂት ትግሬዎች ናቸው። መቃወሙ ቀርቶ ግን ሕሊና የሚያሳድፍ ነገር መናገርን ቢያቆሙ ለእነሱ እየመጣባቸው ያለውን አደጋ ባቀለለላቸው ነበር። አዝናለሁ። ዛሬ ባለንበት ወቅት ኢትዮጵያዊ ስለ ትግሬ የሚያስበው ሃይማኖተኛ መልካም ሕዝብ ምናምን የሚባለው ሳይሆን ፍጹም እምነት የሌለው አረመኔና ነውር የለሽ ስግብግብ ነው። አዝናለሁ። ይህን እውነት መናገር ስላለብኝ ነው። ሚዲያዎች የኢትዮጵያን ሕዝብ ትግል ያግዛሉ ብለን ብንጠብቅ ምንም የለም። ቪኦኤና ዶቼ ቬለ፣ ኤስቢኤስ ባይኖሩ የሕዝብ ዐይንና ጆሮ ነን የሚሉት እንደነ ኢሳት ያሉ በወያኔው ዥንብር ወሬ የበለጠ ባባዘኑን። ሰሞኑን ኢሳት ግንቦት ሰባት በዚህ ቦታ እንዲህ አደረገ፣ እንዲህ ሊያደርግ ነው፣ የቀበሌ እስር ቤት ሰበረ ምናምን ወሬ ዋና ጉዳዩ ሆኖ ነው የሰነበተው። ይታያችሁ፣ አሁን ማን ይሙት፣ ወያኔን ለመጣል አፋፍ ላይ እየታገለ ላለ ሕዝብ ይሄ ተራ የወያኔ አጋር የሆነው ግንቦት ሰባት ወሬን መስማት የሚፈልጋለ? ሌላው በኦሮሞ ስም ሌላ ቲቪ ተከፍቷል፣ ኦሮሚያ ቲቪ የሚል። ይሄ ደግሞ የኦነግን ወሬ ነው የሚነዛው። ሁሉም ለወያኔ ግብአት የሚሆን ፕሮፓጋንዳ ነው የሚነዙት። ማስተዋል ከሌላ ምን ከሌለ ምን ይደረጋል? ሌላው ውዥንብር እምነትን አስመልክቶ ነው። መቼም በወሮበላ ወያኔ ዋና የወሮበላ መከማቻ ከሆኑት ዋነኛዎቹ ቤተ እምነቶች ናቸው። አሁን ችግር የለም ሐዋርያ ነቢይ ምናምን ሆኖ እንደ ልብ እየዘባረቁ ሕዝብን ማደንዘዝ ነው። ወያኔ የምትፈልገው ይህንን ነው። በጽኑ እምነት ላይ ቆሞ አገርና ሕዝብን የሚያስብ ትውልድን ለማጥፋት ይሄ አንዱ የወሮበላው ቡድን ስልት ነው። አገሪቱ በጠንቋዮች ተወራለች ቢባል ይሻላል። በዚህ ጉዳይ በትልልቅ የሕዝብና አገር ጉዳዮች ሲሳተፉ ያየናቸው ሳይቀሩ ቀስ ብለው ተራ ሃይማኖታዊ ያልሆነ ሰባኪዎች ሆነውልናል። ሃይማኖት ፍልስፍና ነው። ፍልስፍናው ደግሞ ከሁሉም የረቀቀ ነው። ማንም እየተነሳ ነቢይ ሐዋርያ ነኝ እንደሚለው አይደለም። ኢትዮጵያ ለዘመናት በጠላት አልደፈር ያለችው በጽኑ እምነት ላይ በቆሙ አባቶቻችን እናቶቻችን የሆነውን ያህል ዛሬ አገርና ሕዝብን የሚሸጡና የሚያመክኑ የሰይጣን መንፈስ የሰፈረባቸው አገሪቱን ወረዋታል። ትኩረት እንዳይኖረን ብዙ እየተረባረቡ ነው። እነሱ አያፍሩም፣ እኛ ግን ወራዳዎችን ወራዳ ለማለት እናፍራለን። በቃ አካፋን አካፋ፣ ዶማን ዶማ ማለት ተገቢ ነው። ፊት መስጠት አያስፈልግም። ወራዶችን ማክበር በወራዳ ሥራቸው መተባበር ነው። ኢትዮጵያውያን ንቁ! ወያኔ አሁን አብዳለች። አንዴ የወያኔ መሪዎችን ኢላማ ያደረገ ጥቃት እስኪጀመር ነው። ይህ ደግሞ በቅርብ ይሆናል። በዛው ልክ ሕዝብን ከሕዝብ አንድ የማድረግ ሥራ ይሠራ። ይሄ ኢሳት የሚባለው የግንቦት ሰባት ልሳን በሕዝብ ገንዘብ ከሚቀልድ ሚዲያውን ለሕዝብ አገልግሎት ማዋል ነው። ሚዲያዎች ሕዝብን በመረጃ ለማነጽም ሆነ አመራር ለመስጠት ወሳኝ ናቸው። ብዙ ጸረ ኢትዮጵያ የሆኑ ዛሬ የኢትዮጵያ ጉዳይ እያሳሰባቸው ነው ያለው። ከመጀመሪያውም ተናግሬ ነበር፣ ማንም ኢትዮጵያዊ ከኢትዮጵያዊነት በታች ኢትዮጵያ ውስጥ የመኖር ዕድሉ አደጋ ላይ ነው። ኦሮሞ ኦሮሞ እያሉ የኦሮሞን ሕዝብ ከኢትዮጵያዊነት አመክነው ለወያኔ የጣሉት ከወያኔ ጋር ኦሮሞንን ባዮች ናቸው። ወያኔ ይህ ስለ ተሳካለት 27 ዓመት ዕድል አገኘች። ኦሮሞ ኢትዮጵያዊነት ከኔ በላይ ማለት ሲጀምር በፍርሃት መናድ ጀመረች። ምስጢሩ ይሄ ነው። ባንዳን አገር ወዳዶች ያስፈሯታል። አሁንም ግን ገና ነው። የአባቶቻችን አጥንትና ደም ነው የተሳለቅንበት። ኢትዮጵያዊነት በደምና አጥንት የኖረ ነው ስንል መሳለቂያ ሆኗል። አገርን የገነቡ ከጠላት ጠብቀው ለትውልድ ያኖሩ ጀግኖች በወራዶች አፍ ተሰደቡ። ምኒልክና ጎበና የወራዶች አፍ ማሟሻ ሆኑ። ወሮበሎች ከበሩ። ከምኒልክ ጀምሮ በጦር ትምህርት ቤትነት የሚታወቀው ሆለታ ጦር ትምህርት ቤት ስሙ ተቀይሮ በወንበዴ ስም ተሰየመ። ሀየሎ ማርያ የሚባል ወንበዴ እንጂ ኢትዮጵያ ሀየሎ ማርያ የሚባል ጀግና ኖረዋት አያውቅም። መለስ ዜናዊ የተባለው ወንበዴ ሲሞት ጭራሽ እንዲመለክላቸው ፈለጉ። የመለስ ፓርክ በሚል ቀበሌ ሳይቀር የጣዖት ስፍራ አኖረች። የሆነውና እየሆነ ያለው ሁሉ እንዲህ ነው። ኢትዮጵያን ሁሉ በነገሮች አትባዝኑ። ትኩረታችሁን ሁሉ ይህን ወሮ በላ ቡድን ከምድረ ገጽ ማጥፋት ላይ ይሁን። ልዑል እግዚአብሔር ይረዳናል። እኛ ግን ከልብ መቆም አለብን። ልዑል እግዚአብሔር ኢትዮጵያንና ሕዝቦቿን ይጠብቅ። አሜን ይላሉ ጸሐፊው።
አርማጮቻችን ከዚህ ቀጥለን የሳምንቱ ዋና ዋና ዜናዎችን አስደምጣለን። ወያኔና አጋድ ድርጅቶቹ ባለፈው ሳምንት ብር ዘግተው ሲተራመሱ ከሰነበቱ በኋላ ባለፈው ማክሰኞ ዕለት ደግሞ የዙ የትግሮ ወያኔ ልባስ በመሆን የሚጠራው ኢህአዴግ ምክር ቤት ዝግ ስብሰባ መጀመሩ ተገልጿል። ይባለፈው ማክሰኞ ተጀመረው ስብሰባ ለሁለት ቀናት ብቻ ይቆያል ተብሎ የተነገረለት ሲሆን እስከዛሬ ድረስ ግን መቼ እንደሚበተን የታወቀ ነገር የለም። የውያኔ 180 ምልሞች የተከተቱበት ምክር ቤት በአንደኛነት ውሳኔ ላይ ይደርሳል ተብሎ የሚጠበቅበት አንድ ጉዳይ በኃይለ ማርያም ደሳለኝ ምትክ ለላይ ውያኔ ተላላኪ ጠቅላይ ሚኒስትር የመምረጡ ጉዳይ እንደሚሆን ዘናዎች እየተናፈሱ ነው። ህልውና አስጊ ደረጃ ላይ የደረሰው የትግሮ ውያኔ አገዛዝ አገሪቷን በአስቸኳይ አዋጅ አፍኖ ታድሶ አድርጊያለሁ ቢልም ህዝባዊ ተቃውሞው ግን ከጊዜ ወደ ጊዜ አለማውን የሚያውቅ እየሆነ መምጣቱ የትግሮ ውያኔ አገዛዝ መወገድ እንዳለበት ሀገራዊ ጥሪዎች እየተደመጡ ነው። ዜጎችን በመግደልና በማስፈራራት ያገዛዝ ርሚውን ለማራዘም እየተራወጠ ያለው የናዚ ቴሎች አገዛዝ አጋር የሚላቸውን ድርጅቶች ጋር በገባው ቅራኔ ምክንያት በዝግ ስብሰባው የርስ በርስ መዘላለፍና በውሃዎች በጥፊና በርግጫ የሚላቸው ተላላኮችን በዝግ ስብሰባ አፍነው የምላችሁን ተቀበሉ በማለት ዛቻና ማስፈራራ እያካሄዱባቸውም ነው። በተለይ ናዚ ቴሎች መዳኛ የመፍትሄ ሐሳብ ላለመቀበል ያፈነገጡ ያደ ከሚባል የሽፋን ስም የለንበትም ብለው ይወጡ ይሆናል የሚለው አስተያየት እየተደመጠ ሲሆን ይህም ናዚ ቴሎችን ፍጻሜ ሊያበስር እንደሚችል ብዙዎች ግምት ይሆናል። كذب سسالة وطا اتبالو مستند ميقرس اوكونا ويانينا سوست للايكي نازي تقلوش جسرا كونو جيجيتوش لنازي تقلوش تازاجي ميوان تقلعي مستر كوستا اتشو بسمندت ممرأ سلال تشالو ارايوتو منقستا اتشوم بمشار كوش كالو كتلت تعفي جيجيتوش انتكا بمالت تلالايكي تقلعي مستر يافلالو قمنا اتشوم تاماي من تروش يارا قوتنو የትግራይ ያና ገዛተ ከትግራይ ክፍለ ሀገሮች አስተማራቸው ባለ ጽጎች በዛይ ቁጣ ምክንያት የዘረፉትን ሀብት የሸጡ ወደ ታላቋ ትግራይ እየሰፈሩ መናቸው ተገለጸ። ከትቢያ ተነስተው ባጭር ጊዜ በሚሊዮን ብር የሚቆጠር ሀብት ላይ ቁጥጥ ያሉ የትግራይ ያና ካርዶች በፋኖ በቄሮና በዘርማያ ትግል መነሳሳት ምክንያት አንዳንዶቹ የዘረፉትን ያገሪቱን አንጥራ ሀብት መልሰው መሸጥ የጸጥታ ሁኔታ ከደፈረሰባቸው ስፍራዎች ለቀው ይወጡ መናቸው በዜና መሰረጫዎች ላይ በሰፊው ተዘግቧል። የዝባይ ተጋለው ቁርጠኝነት በወያኖችና በካዶቻቸው ላይ ያነጣጠረ እንደሆነ ቢታወቅም ከዚህ አረመናዊ ግዛዝ ጋር እጅና ጓንት በመሆን የሚሰሩ ባንዳዎችም የዝባይ ተጋለው ኢላማ እንደሚያደርግባቸው ትረዱ ጥቅመኞች መዳኛቸውን ያፈላልጉ ነው። ወያኔ ከዚህ የነጠቀ ባካለላቸው መሬት ላይ በሰርተው በመከራየት በመጠቀም ለሰፋፊ እርሻ መሬት በመያዝ ያባተክም አብቃ መሬት በመያዝ የመሳሰሉትን ማግኘት የትግሮሽ መብት እንዲሆንና በስራ ላይ እንዲውል ከተደረገበት ጊዜ አንስቶ አገቷ አይታው መታወቀው በዘር የሚታደል ሀብት ሽግግር መደረጉ ይታወሳል። ይህን አይነ ወጣሉ የተገነዘበ ኢትዮጵያዊ ፍትሃዊ ዳኝነት ለማምጣት በሚያደርጋቸው ተጋድሎች በዋነኛነት በግዥና በሽያጭ እንዳይሳተፍ ጥሮች እየቀረቡ ነው። እየሸጡ ያሉት ንብረት ከመያዣነትም ሆነ ከዳ ነጻ ለመሆኑ የሚታወቅ ጉዳይ ስላልሆነና አጣሪው ራስ ወያኔ የሆነ የግዥውልም ታማኝነት ስለማይኖረው ማንኛውም ኢትዮጵያዊ በዚህ ወንጀል ተባባሪ እንዳይሆን ጥሪ ቀርቧል። በኢትዮጵያ ተቀሰቀሰው ህዝባዊ አመጽ የፋብሪካ አቃዎችን ዋጋ እንዲነሩ ግፊት ማድረጉ ተገለጸ። የትግራይ ወያኔ ሙስና ኢኮኖሚ ሁኔታውን በመጠቀም በተለይም በኤፍርት የተያዙ ፋብሪካዎች ዋጋቸውን እየጨመሩ እንደሆነ የገበያውን ቅኝት ተከታተሉ ከሰሞኑ ገልጸዋል። የናዚ ትግሮች በሞኖፖል ከያዙት መሰረታዊ አገሪቱ ለኮንስትራክሽን ዘርፍ ቁልፍ የሆነው የሲሚንቶ ዋጋ ቢያንስ 30% የዋጋ ግሽበት እንዳደረገና በአገሪቷ ውስጥ ከፍተኛ ጥረት እንደተከሰተ መረጃዎች ይጠቁማሉ። የሲሚንቶ የስኳር ምርት የፋብሪካ መለዋወጫዎች ከ20 እስከ 30% የዋጋ መናር ተከስቷል። በተለይም በመሃል ኢትዮጵያ በውጭ ምንዛሬ ውጥረት ምክንያት ለፋብሪካ መለዋወጫ መሳሪያ ማስገባት ባለመቻሉ ፋብሪካዎች ለኪሳራ እየተዳረጉ ነው። በተቀለበ አገሩት ተከስተው ህዝባዊ አመጽ የምርት አቅርቦሹን ስለጎዳው የተለያዩ ፋብሪካዎች መዘጋት ታልደርስባቸው እንደሚችል ብዙዎች እየገለጹ ነው። የብረታ ብረት ዋጋ መናር የሲሚንቶ ፍጆታ ተማልቷል ለመገኘት ያሳደረው ተጽዕኖ የኮንስትራክሽን ዘርፉን ክፉኛ መጉዳቱን የትግራይ ያኔ ካዲባስታትም ባለስልጣናትም በይፋ እየተናገሩት ነው። በተለይም ጉዳት የደረሰባቸው የሚባሉት ኢንዱስትሪ ዘርፎች በኤፈርትና በግለሰብ ትግሮች የተያዙ መሆናቸው አገዛዙ የውጭ ብድር በማግኘት በተለይም የራስህ ክልል በሚለው ሊከሰት የሚችለውን የዋጋ ግሽበት ተጽዕኖ ለማስወገድ እየተራወጠ ነው። ለአንድ ሀገር የልማት ግንባታ ወሳኝ ቁልፍ የሆነውን የማምረሻ ተቋማት ሲሚንቶ፣ ብረታ ብረት፣ የኃይል ማመንጫ፣ የግንባታ ካፒታል የሚጠይቀውን የውጭ ምንዛሬ ገቢ አስመጪዎች ዘርፎች በትግሮች እንዲያዙ መደረጉ በጸጥታው ችግር ሰበብ የዋጋ ጭማሪ ለማድረግ ከኪሳራ እንዲታደጉ እየተደረገ ነው። በነዚህ ንብረትነታቸው የፈርትና የካዶቻቸው በሆኑ ተቋማት ላይ የውጭ ምንዛሬ ጥረት ጉዳት እንዳያደርስ ሲባል ከሰሞኑ የዓለም ባንክ በኢትዮጵያ ስም ለወያኔ $600 ሚሊዮን ብድር ፈቅዷል። ብድሩም በአሁኑ ወቅት የናዚ ትግሮች የገቡበትን ቀውስ ማስታገሻ እንዲረዳቸው ታስቦ መሆኑንም ብዙዎች ይስማሙበታል። የትግራይ ያኔ በሞኖፖል ከተሰማራበት ኢኮኖሚ ዘርፍ መካከል የነዳጅ አቅርቦት ተቋምና ለሀገር ውስጥ ፍጆታ አከፋፋይ የሆኑ ድርጅቶች መካከል የተነሳው ሙግት በአገሪቷ ውስጥ የሰፈነው የነዳጅ እጥረት ሊያባብሰው እንደሚችል ተገለጸ። የህዝባዊ ቁጣው የነዳጅ አቅርቦት በሚያካሄዱ መጓጓዣ ቦታዎች ላይ ያሳደረው ተጽዕኖ የተባባሰ መምጣቱ እየተገለጸ ባለበት ወቅት የያኔ የነዳጅ አቅራቢ ወይንም ኤፈርት አንድ አካል የሆነው የያኔ ተቋም ነዳጅ ማከፋፋያ ጣቢያዎች አቅራቢዎች ለሆኑት ያቀረበውን ውል ባለመፈረማቸው ቅጣት እንዲጠልባቸው መግለጫ ሰጥቷል። ከኤፈርት የተረከቡ ከሀገር ውስጥ በሀገር ውስጥ ማከፋፈል የሚሰሩት የሚያከፋፍሉትን የነዳጅ ሽያጭ በወር ውስጥ በመሰብሰብ ክፍያውን ለኤፈርት የሚፈጽሙ ሲሆን ለፕሮጀክቶችና ለልማት ተግባር በሚስሚል ለመንቀሳቀሱ ግን በጨረታ በማወዳደር ግዥ ስለሚፈጸም ሽያጩን ለማሰበሰብ ብዙ ራቶች የሚወስድ መሆኑ ድርጅቶቹ ቢገልጹም የወያኔው ድርጅት ግን ክፍያው በቅድሚያ እንዲሰጣው ደንግጓል። ድርጅቶቹ ይህንን ድንጋጌ መቃወም ሽጠን ያልተቀበልነውን በቅድሚያ ለመክፈል ከኤፈርት ጋር ውል አንገባም በማለት አቋም ወስደዋል። ወያኔ በተለያዩ ኢኮኖሚ ዘርፎች ውስጥ በመግባት የጥቅም ባለድርሻ ለመሆን በሚያደርጋቸው ተጽዕኖዎች በአገሪቱ ውስጥ በአሁኑ ጊዜ ያሉትን የዳጅ አከፋፋዮች ከጨዋታ ውጭ በማድረግ የራሱን ተቋም ለማበጀት ሲል በአዲስ መመሪያ አውጥቷል። በቅርቡ በተነሳው ህዝባዊ ቁጣ ምክንያት የጸጥታው መረጋጋት ጠፍቷል በሚል ስራቸውን ያቆሙት የነዳጅ አከፋፋይ ከባድ መኪናዎች ወያኔ ያወጣውን አዲሱን እንዲቀበሉ እያስገደዳቸው ያለው የተወሰኑትን ከገበያ በማስወጣትና በራሱ ለመተካት ስላቀደ ነው ሲሉ ቅሬታቸውንም ገልጸዋል። የአሜሪካ ኮንግረስ በኢትዮጵያ ስላለ የሰብአዊ መብት አያያዝ ጉዳይ አስመልክቶ ያረቀቀው HR 128 በመባል የሚታወቀው በኮንግረሱ ውይይት እንዲደረግበት መወሰኑ ተገለጸ። በኮንግረስ ተወካይ ክሪስ ስሚዝ ሲገፋበት የነበረው በኢትዮጵያ የሰብአዊ መብት አያያዝ ጉዳይ አስተራህል የሚደርሱ የኮንግረስ አባላት የተቀበሉ በመሆኑ የሰብአዊ መብት 128 በውሳኔ መቅረብ ድሉን ያሰፋ መሆኑ ጉዳዩን በግንባር ቀደምትነት የሚከታተሉት ገልጸዋል። የትግራይ ያን አገዛዝ በተደጋጋሚ የፈጸማቸው ወንጀሎች ዓለም አቀፍ የሰብአዊ መብት ተሟጋቾች በመረጃ በማቀናበር ይፋ ያደረጉት ሲሆን ባለፉት 10 አመታት በላይ የኮንግረስ አባላቶችም ወደ ኢትዮጵያ በመጓዝ የተለያዩ ምስክሮችን በማዳመጥ ለውሳኔ የሚረዳቸው መረጃ ሲያሰባስቡ ቆይታቸው ይታወሳል። በተለይም የኮንግረስ ተወካይ ክሪስ ስሚዝ በትግራይ ያን አገዛዝ በብዙ ወንጀሎች ተጠያቂ ለመሆኑን ሲያስተጋቡ ቆይተዋል። የትግራይ ያነገዛስ ከአጋሮቹ ጋር በመሆን በተለይም በቅርብ ጊዜ ወዲህ ለስር የተዳረገው አላሙዲን በሚሰጠው ዶላር እየተረዳ HR 128 ለውሳኔ እንዳይቀር ሲያጨናግፍ ሲቆይም ለኢትዮጵያ ህዝብ አንድነት ዲሞክራሲ የቆሙ ጠንካራ ኢትዮጵያውያን ባደረጉት ያላለሰለሰ ጥረት ዛሬ በኢትዮጵያ ሰብአዊ መብት አያያዝ ጥሰት የሚያወግዘው ህግ ረቂቅ በብዙ ኮንግረስ አባላት አንደበት ሊነገር ችሏል። ይህን የመሰለ ድጋፍና ተደማጭነት ያለው ህግ ረቂቅ በዚህ ደረጃ ተቀናብሮ መቅረቡ የትግራይ ያነገዛስ ባለስልጣናት የትም ሀገር እንዳይወጡና መጠጊያ እንዳያገኙ ያገኙትን አንጥሮ ሀብት እንዳያሸሹ ተደብቆ ለመኖር እንዳይችሉ በዘር ማጥፋት ወንጀል ታድነው እንዲያዙ ወንጀል የሚጠቀስባቸው ባለስልጣናት ወደ ማንኛውም ሀገር የመንቀሳቀስ መብት እንዳያገኙ የሚያግድ መሆኑም ተገልጿል። በመጨረሻም ስለ አባይ ግድብ ስራ የሶስትዮሽ ድርድር ተብሎ የሚጠራው ግብጽ ሱዳን ነው ወያኔ ያካተተው ድርድር ከሰሞኑ እንደሚጀምር ግብጽ ገለጸች። በወያኔ ላይ የተነሳው ህዝባዊ አመጽ ድርድሩን በማስተጓጎሉ የግንባታው ስራን አግብሮታል የሚሉ ወገኖች እንደገለጹት ከሆነ ግብጽና ሱዳን ለብቻቸው ከሰሞኑ ውይይት ማድረጋቸው ተገልጿል። ይህም ሀቅደዋ ውሃ መልስ የሆነ የሶስትዮሽ ድርድር እልባት አጥቶ ብዙ አመቶች ያዘገመው ግብጽ ባቀረበችው ጠንካራ ተቃውሞ መሆኑና ዓለም አቀፍ የባለሙያዎች አጥኚ ቡድንም ግድቡ ስለሚያደርሰው ተጽዕኖ አንድ ወጥ የሆነ አቋም ባለመያዙና በግብጽ በኩል ደግሞ እየተገፋ ያለው አቋም የቅኝ ግዛት የውሃ ስምምነት የውይይቱ መሰረታዊ ሀሳብ እንዲሆን በመግፋቷ ነው። የአባይ ግድብ ስራ በአራት አመቱ ሲጠናቀቃል በሚል እቅድ ተያዘለት እንደነበርና ከተጀመረም ዘንድሮ 7 አመቱን ያስቆጠረ ሲሆን የግድቡ እቅድ 60% ብቻ እንደተጠናቀቀ የኃይል ማመንጫ ጫቱ ተግባር በቀጣው አመቶች ተገበራል ተብሎ ይጠበቃል። በቅርቡ የናይል ወንዝ የሞትና የሽርት ጉዳይ ነው ሲሉ የግብጽ ፕሬዝዳንት መናገራቸው ይታወሳል። ግብጽ በየጊዜው ለድርድር ራሷን ብታቀርም ከአቋማ ባለማፈግፈጓ ግን ሁኔታውን እያዘገየ መጥቷል። በተለይም የግድቡ ስራ ማስፈጸሚያ ወያኔ የብድር ጥያቄ ማመልከቻ በዓለም አበዳሪ ድርጅቶች ዋጋ ማጣቱ ያደፋፈራት ግብጽ ከጊዜ ወደ ጊዜ የጠነከረ አቋሞች እያዘች መጥታለች። ይህ በእንዲህ እንዳለ ከጥቂት ሳምንቶች በፊት መካከለኛውን ምስራቅ አፍሪካ የጎብኙት የአሜሪካ ምክትል ፕሬዝዳንት ግብጽን ከጎብኙ በኋላ ወያኔና ግብጽን ስለ አባይ ፍሳሽ እናስማማቸዋለን ሲሉ መደመጣቸው ይታወሳል። በሌላ በኩል ደግሞ በቅርቡ ከስራቸው የተሰናበቱት የአሜሪካ ውጭ ጉዳይ ሚኒስትር በአዲስ አበባ ቆይታ ባደረጉበት ጊዜ የወያኔና የግብጽ ንትርክ አስመልክቶ አንዳችም ትንፋሽ አለማለታቸው ወያኔ በግብጽ ላይ የሚያስመው ጩኸት ተደማጭነት እንደሌለው አስረጅ ነው የሚል አስተያየትም እየተደመጠ ነው። አድማጮቻችን፣ የሳምንቷና ዘመኖች በዚህ ይጠናቀቃሉ። ከቀሩት ስርጭቶቻችን ጋር መልካም ቆይታ።
ማስተዋቂያ ለኢትዮጵያኖች በሞላ ከሞረሽ ወገኔ ስዊድን። አቶ ተክሌሻው የአማራ ህልውና ለኢትዮጵያ አንድነት ድርጅት ሊቀመንበርና ዶክተር አበባ ፍቃደ በሰሜን አሜሪካ በጆርጅ ሜሰን ቨርጂኒያ የሥነ አእምሮ ረዳት ፕሮፌሰር ለኢትዮጵያውያኖች በአገራችን ልዩ ልዩ ጉዳዮች በተመለከተ ገለጻ እንዲያደርጉ በተጋበዙት መሠረት በሚቀጥለው ወር ማለትም እንደ አውሮፓውያን አቆጣጠር ኤፕሪል 21 2018 ስቶክሆልም ከተማ ይገኛሉ። ቦታና ሰዓቱን በሚመለከት በሚቀጥለው ሳምንት የመንገልጽ መሆናችንን ከወዲሁ እናስታውቃለን። ሞረሽ ወገኔ ስዊድን። አድማጮቻችን ከዚህ ቀጥለን አንድ መልእክት እናስደምጣለን። ለዘመናት የተካሄደውን የኢትዮጵያ ፖለቲካ ከፈተሽነውና ሐቂን ነገር ካልን የኢትዮጵያ ፖለቲካ በአማራ ጥላቻ ላይ የተላወሰ ነው። ይህም እስከ ዛሬ ድረስ የናዚ ትግሪዎች ፈጽመውታል። የነሱም ተላላኪዎች የበሰበሰ ዝናብ አይፈራም ነውና በጸረ አማራ አድማ ወይም ዱለታ የተሰማሩ ብዙዎች ናቸው። እድሜያቸው እየገፋ የቤተ መንግሥቱ ደጃፍ ምኞት የሆነባቸው ዛሬም ከቀደመው ጊዜ የቆሸሸ ታሪካቸው ሊጸዱ አልቻሉ። በግንቦት ሰባትና በኦነግ መሃል የተሰኩ ምሁራን ተብዮችና የቀድሞ የኢትዮጵያን ሰራዊት ምስጢርና የብሔራዊ ክብር ለሻቢያና ለወያኔ ሽጠው የበሉ ሰውነታቸውንም ሆነ ህሊናቸውን ሐፍረት ያላሸማቀቃቸው ዛሬም በአደባባይ ይታያሉ። ድሮ ለሲአይኤ ተቀጥረው አገር በማፈራረስ ተግባር ተሰማርተው ነበር። ዛሬ ደግሞ በግንቦት ሰባት ጉርሻ በወያኔ ፍልስፍና እየተጫወቱ ነው። ሰሞኑን ጎልቶ የሚደመጠው በዳያስፖራው የአማራው መደራጀት ህመም የሆነባቸው ግለሰቦችና ድርጅቶች ባጃቢነት ለጎጠኞች ጥሪ በማቅረብ አንድ አማራ የሚል ድርጅት ይፋ ለማድረግ ሽርጉድ እያሉ ነው። የአይጥ ምስክር ድንቢጥ ነውና ለዳዊት ወልደ ጊዮርጊስ ሀገራዊ ንቅናቄ ውስጥ ለሚከተውና ራሱን ብቻ ለሚወክለው አንድ አማራ ከደቡብ ኢትዮጵያ አረንጓዴ ኮከቦች ኅብረት ግንቦት ሰባት ሠራሽ የድጋፍ ጥሪ አሰባስቧል። ዳዊት ወልደ ጊዮርጊስ የማለበትን የወታደር መለዮውን ሸጦ እንደበላው ህሊናውን ለሻቢያ የቸበቸበ ግለሰብ ነው። አንድ አማራ በሚል ስም የተፈጠረው ተለጣፊ ድርጅት ሀገራዊ ንቅናቄ የተባለ የግንቦት ሰባት የተራዘመ ክንድ ወደ ሆነውና በወያኔ ቅኝት የሚንቀሳቀሰው አብሮ ለመደባለቅ ብዙ እየተራወጠ ነው። ይህን ዓላማውን ለማስፈጸም ብቻውን ሲሮጥ ከቆየ በኋላ ከቅርብ ጊዜ ወዲህ ሌሎች ሁለት ሻቢያ አፍቃሪዎችን አግኝቷል። እነሱም ዶክተር ጌታቸው በጋሻውና አቶ ኃይለ ገብርኤል አያሌው ናቸው። በዛሬው ዕለት የምናስደምጠው መልእክት ለግንቦት ሰባት ቅጥረኛ በመሆን የሚሠራው ባንዳው የዳዊት ወልደ ጊዮርጊስ በቀደምቱ ዘመናት የፈጸማቸውን ብሔራዊ ክህደት ይገልጻል። ኢትዮጵያዊ አማራ ይሆንክ ልብ በል። የባንዳ ልጅ ባንዳ ነው። ባንዳነት በዘር ይተላለፋል። ያልተዘራ አይበቅልምና በነዋይ ተገዝተው አማራውን የጥፋት አካል እንዲሆን የሚሰሩትን በአደባባይ አጋልጥ። ከዳዊት ወልደ ጊዮርጊስና ግንቦት ሰባት ጋር ሆኖ ለአገር የሚበጅ ተግባር እፈጽማለሁ የሚል ካለ ማስተዋል የጎደለው መሆን አለበት። አማራው በማያወላውል ጽናት ላይ ቆሞ መሥዋዕት እየከፈለ ትግሉን በማካሄድ ላይ ነው። በአማራው መደራጀት ላይ የሚያሴሩ ደንቀራዎችን እስከ መጨረሻ እንታገላቸዋለን። መልእክቱን ተከታተሉ። ለመሆኑ ሻለቃ ዳዊት ወልደ ጊዮርጊስ ማን ነው? ዛሬ ስለ ሻለቃ ዳዊት ማንነት መጻፍ ያስገደደኝ ዋናው ምክንያት መንግሥቱ ኃይለ ማርያምን ከዳሁ ካለበት ጊዜ ጀምሮ ወያኔ አዲስ አበባ እስከገባበት ዕለት ድረስ ማለትም በውጭ አገር የስለላ መረብ ውስጥ ከመዘፈቅ ጀምሮ ከሻቢያ ወያኔና ኦነግ ጋር ከነበረው ጥብቅ ግንኙነትና በዛም ሳቢያ በመፈንቅለ መንግሥቱ ምክንያት ጭምር የአገር መከላከያ መውደምን አስመልክቶ የእሱ አስተዋጽኦ እንደ ነበረበት ግልጽ ሆኖ ሳለ በሠራው ወንጀል አፍሮና አርፎ ከመቀመጥ ይልቅ ለዳግመኛ ጥፋት ላይ ታች ሲል በመታዘቤ ሕዝብ የማወቅ መብት አለው ብዬ ስለማምን ማንነቱን ማሳወቅ የግድ ስለሆነ ነው ይላሉ ጸሐፊው። ከምንጫችን ካገኘነው እውነተኛ ታሪክ ተነስተን ስለ ሻለቃ የምንለው ይኖረናል። ተከታተሉን። የመለዮ ለባሹ ንቅናቄ ከተጀመረ ቆየት ያለ ቢሆንም ዓላማና ደንብ አዘጋጅቶ መንቀሳቀስ የጀመረው ግን በ1971 ዓ ም በጥር ወር በአሜሪካን አገር ዋሽንግተን ዲሲ ውስጥ በመሠረተው የመጀመሪያው ስብሰባ ላይ ነበር። የመንግሥቱ ኃይለ ማርያም ወዳጅና የቅርብ ሰው የነበረው ሻለቃ ዳዊት ለሥራ ጉዳይ ከኢትዮጵያ ወደ ዋሽንግተን ካቀና በኋላ ከሕዝብ የሚያገናኘው ሰው ፈልጎ ኮሎኔል መንግሥቱን ለመታገል ቆርጦ እንደ ተነሣ ገለጸ። በዚህም መሠረት ክተት በተባለው ድርጅት ለመሳተፍ ሞከረ። ነገር ግን የክተት ህቡዕ ድርጅት አባል ከመቀበሉ በፊት ባህሪያቸውን የህዝብ ደም ያለባቸውን የህዝቡን አደራ የሸሹትን የህዝብ ንብረት የዘረፉትን የስልጣን ናፋቂዎችን ወዘተ ሰርገው እንዳይገቡ ለማጣራት ሲል የሻለቃውን ሙከራ ውድቅ በማድረግ ሳይፈቅድለት ቀረ። አንድ ድርጅቱ አባል ግን ሻለቃው የወጣበትን ምክንያት በማያሻማና በማያጠራጥር መልክ ለህዝብ ሌተናል ኮሎኔል መንግስቱ በግልጽ በራዲዮና በጽሑፍ እንዲያወግዝ ጠየቀ። ሻለቃው ሲነግረው መስማማቱ ቀፈፈው ሳይቀበለው ቀረ። ድርጅቱ ሻለቃው ይጠቅመኛል የሚለውን እርምጃ ሁሉ በመውሰድ ላይ መሆኑን አስቀድሞ ደርሶበታል። ከዚህም በላይ ከአሜሪካው የውጭ ጉዳይ መስሪያ ቤት እየተመላለሰ የሚያስፈልገውን ሁሉ በማድረግ ላይ እንዳለ ድርጅቱ አውቋል። በተባበሩት መንግስታት ቢሮ የኢትዮጵያ መንግስት አምባሳደር ሆኖ ቢሾም መክዳቱን እንደሚያቆም ከአቶ ካሳ ከበደ ጋር ስምምነት ለማድረግ የመሞከሩም መረጃ ይፋ ሆነ። ሻለቃው ወደ አዲስ አበባ የማይመለስበት ጉዳይ እሱ ቀደም ሲል እንደገለጸው መንግስቱን ለመታገል ሳይሆን በሻለቃ ለገሰ አስፋው ምክንያትና ቤቱ በመበርበሩና ይህንኑ መንግስቱ ኃይለ ማርያም መስማቱን በካሳ ከበደ በኩል ስለሰማ ነበር። መንግስቱ ኃይለ ማርያምም የዳዊትን ቤት በረበሩ በተባሉት ላይ እርምጃ ለመውሰድ መርማሪዎች ወደ ዳዊት ቤት ይልካል። መርማሪዎቹም ከዳዊት ቤት ያገኙት ከአንድ አሮጌ ሱሪና አሮጌ ሻንጣ በስተቀር ሌላ ነገር አልተገኘም። በዚህን ጊዜ ሻለቃው ተዘጋጅቶ እንደወጣ ግልጽ ሆነ። በተባበሩት መንግስታት የኢትዮጵያ ቢሮ ጸሐፊ የነበረችው አበበች መኮንን የተባለችው ሻለቃው የተጠቀመበትን ቼክ አጉድሏል የተባለውን ገንዘብ የሚገልጽ መረጃ ነው የተባለውን ሁሉ አሰባስባ ወደ አዲስ አበባ በአቶ ካሳ ከበደ አማካኝነት ላከች። ከዚህ በኋላ ከኢትዮጵያ ሕዝብ የተሰበሰበ ገንዘብ ይዞ ከድቷል በሚል ጸሐፊዋ ያቀረበችውን ቼክ በጋዜጣ በማውጣት ሻለቃው በራዲዮና በቴሌቪዥን ለሕዝብ እንዲጋለጥ ተደረገ። ስለዚህ ከመንግስቱ ጋር ሰላም ለመፍጠር ሲያደርግ የነበረው ሙከራ ሳይሳካ መቅረቱን ሲያረጋግጥ ድርጅቱ ወዳለበት ገብቶ በመታገልና ለመበቀል ከፍተኛ ጥረት ማድረጉን ቀጠለበት። የሚቀላቀለው ድርጅት እምነት እንዲጥልበት ሁኔታውን ማመቻቸት ስለሚኖርበት መንግስቱ የሰራቸውን ወንጀሎች ለማጋለጥ ሲደክም ታይቷል። በሌላ በኩል ደግሞ በመፈንቅለ መንግስቱ ድርጅት ውስጥ ገብቶ ለመታገልና እርዳታም ለማስገኘት እንደሚችል ለግለሰቦች ቃል መግባቱ ይሰማል። ዳዊትን ክተት ባይቀበለውም እና በኢሰፓ ውስጥ በነበረበት ጊዜ የፈጸማቸው በዝርዝር ባይታወቅም እስኪጣራ ድረስ በህቡ በሚንቀሳቀሰው የመለዮ ለባሹ የኢትዮጵያ ወታደሮች ንቅናቄ ድርጅት እንዲገባ አመራሩ ቢቀበለውም አባላቱ ተቃውሞ ነበር። ነገር ግን ኮሚቴው ጠንካራና ደካማ ጎኖችን አቅርቦ በማሳመኑ አባል ሊሆን ቻለ። ድርጅት ውስጥ እንዲቀላቀል ሲደረግ ከምክንያቶቹ አንዳንዶቹ የደርግ ባለሥልጣን የነበረው ሰው ሲከዳ የሚያስገኘውን ፖለቲካዊ ጠቀሜታ ግምት ውስጥ በማስገባትና ድርጅቱ ከነበረበት ኢኮኖሚያዊ ውጥረት አንጻር ሻለቃው ከአሜሪካ መንግሥት ድጋፍ አስገኛለሁ በማለቱ የተመሠረቱ በመሆናቸው በሻለቃው ማንነት ላይ ተነስተው የነበሩ ጥርጣሬዎችና ተቃውሞዎች እንዳይተኮርባቸው ሁኔታው አስገድዷል። የሻለቃ ዳዊት ወደ ወታደሮቹ ንቅናቄ የመግባት የትግል ታሪክ ይህንን ይመስላል። ከዚያም በኋላ ዋሽንግተን በተደረገው ስብሰባ ለመጀመሪያ ጊዜ አብሮ ተሰበሰበ። ለቀጣዩ ስብሰባ በስደት ላይ ያሉ ጥሩ ስነ ምግባር ያላቸውን ሰዎች አባላቱ ይዘው እንዲቀርቡ በተስማሙት መሠረት ዳዊት ብዛት ያላቸውን መኮንኖች ስም ይዞ ቢቀርብም ከሻለቃ ስለሺ ፍስሐና ሻምበል ጸጋዬ በስተቀር ብዙዎቹ ከደርግ ጋር በሰሩበት ጊዜ ጸረ ሕዝብና ንብረት የዘረፉ ስለነበሩ ተቀባይነት ሳያገኙ ቀሩ። እነኚህ ሁለት መኮንኖች በአባልነት ተመዝግበው ከኮሚቴው ጋር እንዲሰሩ ሆነ። የእነዚህ ሁለት መኮንኖችና የሻለቃ ዳዊት ከኢትዮጵያ ወታደሮች ንቅናቄ ጋር የተቀላቀሉበት እውነተኛ ታሪክ ይህ ነው። ነገር ግን እነኚህ ሦስት መኮንኖች የኢትዮጵያን ወታደሮች ንቅናቄ ቦስተን ላይ የመሠረቱት እነሱ እንደሆኑ አድርገው የሐሰት ታሪክ ፈጠሩ። ሻለቃ ዳዊት ወልደ ጊዮርጊስ ቀድሞ የተፈጠረውንና ደጅ ጸንቶ የገባበትን የኢትዮጵያ ወታደሮች ንቅናቄ እሱ እንደ ፈጠረው አድርጎ ያቀረበው የታሪክ ሽሚያ ፍጹም ሐሰት ነበር። ለመግለጽ የተሞከረው በብዙ ሰዎች ዘንድ የሻለቃ ዳዊት ሚና አወዛጋቢ ሆኖ ያለማቋረጥ የቀጠለ ስለሆነ ትክክለኛ መልኩን ለማስጨበጥ ነው። ይህ ንቅናቄ እየሰፋ ከመጣ በኋላ የድርጅቱ መጠሪያ የኢትዮጵያ ነጻ ወታደሮች ንቅናቄ ተብሎ ተሰይሞ በህቡ ስራውን ጀመረ። የንቅናቄው ማይነተኛ ትኩረት መፈንቅለ መንግሥት ማድረግ ነው። በደርግ ላይ እጃቸውን ያነሱም ይሁን ባንደበታቸው የተቃወሙ የተቃዋሚ ድርጅቶች ሁሉ ጋር ልዩነት ሳይደረግ ግንኙነት መመስረትና የጋራ ለሆነው አግራዊ ጉዳይ መስራት እንዳለበት ይገልጻል። ስለዚህ ኢሃፓን፣ ሜይሶን፣ እነሻቢያንና ወያኔን ጨምሮ ግንኙነቱ ለማድረግ ወጠነ። የመጀመሪያ ልዑክ ወደ ሱዳን ኤርትራ ላከ። መፈንቅለ መንግሥት ሲደረግ ሻቢያና ወያኔ አጋጣሚውን ተጠቅመው በሰራዊቱ ላይ አደጋ እንዳይጥሉ የጋራ ኮሚቴ አቋቁሞ አስተማማኝ ዋስትና የሚገኝበትን ተግባራዊ ለማድረግ ሱዳንም ኤርትራም ድረስ ልዑክ በመላክ አሜሪካን አገርም ተገናኝቶ በመነጋገር የመጀመሪያ ሚሽኑን ተወጣ። ይህ በዚህ እንዳለ ለመጀመሪያ ጊዜ ሻለቃ ዳዊት በስለላ ወጥመድ ውስጥ ከወደቀው ኢፒዲኤ ተወካይ የነ ጀነራል ድሬስ የነ ደረጀ ድሬሳን በስለላ መዋቅር ውስጥ የተካተተው ከበስተጀርባ በሦስት አሜሪካውያን ሰላዮች የሚመራው ጋር እንደ ተነጋገረና ሐሳቡ እንደ ጣመው አባል ከሆነበት ድርጅት ከነጻ ወታደር ንቅናቄ ጋር ተወያይቶ ድርጅቱ ሐሳቡን ውድቅ እንዳደረገውና እንዳልተደሰተበት ይታወቃል። የዚህ ዶሴ ከተዘጋ ከተወሰነ ጊዜ በኋላ ሻለቃው የገንዘብ እርዳታን በተመለከተ ብዙ ደከምኩበት የሚለውን ድርጅቱ ራሱ ከአሜሪካን አንደበት ለመስማት በግንቦት ወር በ1989 ዓ ም ከኢትዮጵያና ከሱዳን የመጡ ጨምሮ 9 ሰዎች ያሉበት ቡድን ይዞ ወደ ስብሰባው ቦታ አመራ። ወደ ሆቴሉ ግቢ ሲገባ በድብቅ ቪዲዮ ካሜራዎች ከመደቀናቸውን ባሻገር ሁኔታው የሚያጠራጥር የተለያዩ ነጮች ተራ በተራ ወጣ ገባ የሚሉበት ከመሆኑም ያለፈ በመሆኑ በስብሰባው ላይ ለመገኘት የሄዱት መኮንኖች በተደራጀ የትኩረት ወጥመድ ውስጥ እንገባለን የሚል ቅንጣት ጥርጣሬና ግምት አልነበራቸውም። ከዚያ ዳዊት ወደ ሦስተኛ ፎቅ ወስዶ የአሜሪካዊ ጓደኛ ወደ ሌላ ቦታ ስለሄደ ቤቱን አውሶኝ ነው በሚል ጠባብ ክፍል ውስጥ አስገባቸው። ዳዊት ዘግይቶ ስለመጣ የዘገየውም ከአሜሪካውያኑ ጋር ሲወያይ እንደነበር ገልጾ በአማካሪው በኩል የኢፒዲኤን አቋም እንደገና መመርመር አለባቸው እንደተባለም አስረዳ። መኮንኖቹ ተንኮል መሸረቡንና በአካባቢያቸው ድምፅ የሚቀርጹ መሳሪያዎችም እንደ ተደቀኑ ስለተረዱ አንዳቸውም ትንፍሽ ሳይሉ ስለመሸብን ወደ ቤታችን በማለት ስብሰባውን በትነው ተመለሱ። በማግስቱ ዳዊት ለአንድ ጓደኛው መኮንን በስልክ አሜሪካኑ ሊያነጋግሩን ነውና ፈጥነህ ድረስ ብሎ ሲጠራው የሀገር ጉዳይ ነውና ከሰላሳ ማይል ርቀት መኪና ነድቶ ይሄዳል። ዳዊትም ወዲያው ከአሜሪካውያኑ ጋር ተነጋግሮ እንደ ተደሰተበት ለመኮንኑ ይነግረዋል። ዳዊት ይህን ያደረገው የድርጅቱ አባላት በንዴት እርምጃ እንዳይወስዱበት ያደረገው ማደናገሪያ ነበር። በጣም የሚገርመው ሻለቃው ያሳየው አቀራረብ ያራዳ ልጅ የሚያደርገው አይነት ነበር። ሁለተኛ ልዑክ ወደ ሱዳን ኤርትራ ሄደ። የሁለተኛው ቡድን ወደ ኤርትራ፣ ትግራይ፣ ካርቱምና አመችናቸው በሚላቸው ስፍራዎች ተዘዋውሮ ለትግል የሚሆኑ ቦታዎችን ለመምረጥና ከድርጅቶችም ጋር ለመነጋገር ወደ ካርቱም እንዲመጣና ካርቱም ከሚገኘው የነጻ ወታደሮች ንቅናቄ ኮሚቴ ጋር ግንኙነት በማድረግ በሚነገረው መስመር እንዲንቀሳቀስ ልዩ መልእክት በልዩ ኮድ ከካርቱም ወደ አሜሪካ ተላለፈለት። በዚህ ጊዜ በንቅናቄው ሰዎች መካከል ችግር ተፈጥሮ ስለነበር ለተነሳው አለመግባባት እልባት ሳይበጅለትና መሄድ የሚገባቸው መኮንኖች ሳይካተቱ ሻለቃ ዳዊት የራሱን ጓዶች ሻለቃ ስለሺ ፍስሐና ሻምበል ጸጋ ያሉበት ቡድን ፈጥሮ በራሱ ውሳኔ ከኒውዮርክ ተነስተው ካርቱም ገብተው ለኤርትራው ሕዝባዊ ግንባር ለሻቢያ እጃቸውን ሰጥተው ባዘጋጀላቸው መጠለያ ገቡ። ለሻቢያዎች የዳዊት በወዶ ገባነት በእጃቸው መውደቅ ትልቅ ነገር ነበር። ምክንያቱም በኤርትራ አገር ገዢ ሆኖ ከመሥራቱም በላይ የቀይ ኮከብ ዘመቻ ደጋፊ እና አዘጋጅም ስለነበር። በመሆኑም ዳዊት በእጃቸው ከገባ በኋላ እንዳይለቀቅ የሻቢያ ሠራዊትና ደጋፊዎቻቸው ቢያንገራግሩም የኮሎኔል መንግሥቱ የቅርብ ወዳጅ ሆኖ በአስተዳደሩ ውስጥ ትልቅ ሚና ስለተጫወተ የሚያውቀውን ምስጢር እንቅስቃሴና ቁልፍ የሆኑ ወታደራዊ አዛዦች ሁኔታ ከፖለቲካ ጥቅሙ አንጻር የመጀመሪያ መረጃ ለማግኘት ሲባል የተመኙትን መጥፎ እርምጃ ከመውሰድ ተቆጥበዋል። የዳዊት ቡድን ከአሜሪካ በተነሳ በሦስተኛ ቀን ወደ ኤርትራ ተጉዞ ሻክብ ከተባለው ከዋናው የሻቢያ አመራር ጠቅላይ ሰፈር ደረሰ። ከዚያም ወደ ዋሻው ወስደው ካስገቡኛቸው በኋላ በዳዊት ላይ እርምጃ እንውሰድ አንውሰድ የሚል ጭቅጭቅ እንደገና በሻቢያዎች መካከል ተነስቶ የፖለቲካ ጥቅሙ እጅግ ስለሚጠቅማቸው ሊወስዱ ካሰቡት አስከፊ እርምጃ ተቆጥበው አምስት ሻቢያዎች እነ ዳዊት ወዳረፉበት ቤት ማታ ወንድማዊ ውይይት ሲያካሂዱ ቆዩ። በዚህ ጊዜ ዳዊት በደስታ ተውጦ የሙቀ ውይይት ሲያደርግ አመሸ። ለሁለተኛው ጊዜ ከሻቢያ ጋር ስብሰባ ሲደረግ እነ ሻለቃ ዳዊት ከአዲስ አበባ ከነ ጀነራል መርዕድ ንጉሴና ጀነራል ፋንታ በላይ የተላከ መልእክት ነው ሲሉ የሚከተለውን ሐሳብ አቀረቡ። ሐሳቡም በቅርቡ የኢትዮጵያ ሠራዊት መፈንቅለ መንግሥት በማድረግ መንግሥት ለመለወጥ እቅድ ስላለው ይህ ሲከናወን ሕዝባዊ ግንባር ሻቢያ በሠራዊቱ ላይ እርምጃ እንዳይወስድ ቃል እንድትገቡና በራዲዮና በጽሑፍ ከ15 ቀናት በፊት በመግለጫ አሳውቁ የሚል ነበር። ሻቢያዎችም ካደመጡ በኋላ ከ15 ቀን በፊት ጉዳዩ ከታወቀ የሚገለበጠው ይነቃ የለም ወይ? እርምጃችሁ እንደ ተቃረበ ንገሩን፣ በእኛ በኩል ማንኛውንም ለማድረግ ቃል እንገባለን ማለታቸው ሲታወቅ፣ በጀነራሎቹ የሚወሰደው እርምጃ ግን ከፍተኛ ስጋት ላይ ጥሏቸው ነበር። ዳዊትም ከምርኮኞቹ ብዙ ስድብ ቢደርስበትም ከኤርትራ ወደ ሱዳን ጉዞውን ቀጠለ። ከሱዳንም ወደ አሜሪካ አቀና። አሜሪካም እንደ ገባ ያከናወነውን ለመፈንቅለ መንግሥቱ ኃላፊዎች ለሜጀር ጄኔራል ፋንታ በላይና ለሜጀር ጄኔራል መርዕድ ንጉሴ ሪፖርት አደረገ። ሻለቃ ዳዊት አሜሪካን አገር ከገባ ጀምሮ በጥቂት ወራት ውስጥ በኑሮውም በኩል የተደላደለ በመሆኑ የመፈንቅለ መንግሥት ንቅናቄው አሰራርም የመጻጻፍ፣ የመላላክ፣ የስልክ፣ የፋክስና የኮምፒውተር እንዲሁም ፖስታ ግንኙነት ሁሉ በሱ በኩል እንዲሆን የግድ ነበር። ይቅርታ፣ አዲስ አበባ ከሚገኙት አዛዦች የሚደርሰውን እቅድና ትእዛዝ እየተቀበለ ለሚመለከታቸው ክፍሎች የሚያስተላልፈው በውጭ የሚገኘው ወታደራዊ ክፍል ተጠሪ ዳዊት ወልደ ጊዮርጊስ ነበር። ሻለቃ ዳዊትና ኮሎኔል መንግሥቱ የቅርብ ወዳጆች ናቸው። የሕዝብ ደህንነት ኃላፊው ኮሎኔል ተስፋዬ ወልደ ሥላሴና የኮሎኔል መንግሥቱ ልዩ ጸሐፊና ረዳት መንግሥቱ ገመቹ ደግሞ የጠበቀ ግንኙነት አላቸው። እነዚህ ሁለቱ ቁልፍ ሰዎች የሻለቃ ዳዊት ጓደኞች ናቸው። የዳዊትን ጓደኝነት መገደብ ስለማይቻልና ግንኙነቱ ለእንቅስቃሴው ሊረዳ ይችላል የሚል ግምት ስለነበር ተወደደም ተጠላም ባልንጀራነታቸውን እንዲቀጥሉበት ተደርጓል። እነዚህ ሁለቱ ጓደኞቹ በራሱ በሻለቃ ዳዊት አማካይነት ተይዘዋል ይባል እንጂ ከነሱ የተሰጡ ተብለው በሻለቃ ዳዊት የሚቀርቡ መረጃዎች ገና ከጀምሩ በጣም የሚያጠራጥሩ እንደነበሩ አይዘነጋም። በአንጻሩ ግን በኢትዮጵያ ነጻ ወታደሮች ንቅናቄ በኩል የሚካሄደውን እንቅስቃሴና ሴራ በሻለቃ ዳዊት አማካይነት እነርሱ በሚገባ ያገኙ ነበር። ሻለቃ ዳዊት አዲስ አበባ ከሚገኙት ጀነራሎች ጋር እየተገናኘ ሁኔታውን የማመላከት ኃላፊነት እንደነበረው ግልጽ ነው። በአንጻሩም ከሕዝብ ደህንነቱ ከኮሎኔል ተስፋዬ ወልደ ሥላሴና ከፕሬዝደንቱ ረዳት ከመንግሥቱ ገመቹ ጋር የዕለት ተዕለት ግንኙነት ነበረው። ግንቦት 8 ቀን 1981 ዓ.ም በነ ኮሎኔል ተስፋዬ ወልደ ሥላሴ አቀነባባሪነት ኮሎኔል መንግሥቱ ከታቀደው መፈንቅለ መንግሥት አደጋ እንዲያመልጥ የሐሰት ጉብኝት በማመቻቸት ከቤተሰቡና ከቅርብ የሥራ ባልደረቦቹ ጋር ወደ ምሥራቅ ጀርመን በድንገት ሾልኮ እንዲሄድ ተደረገ። ይህን ምስጢራዊ ነበር ተብሎ የተገመተውንና የታመነበትን ግን የከሸፈውን የመፈንቅለ መንግሥት ሴራ ከመሩት ጀነራሎች ጭምር በጥቂቱ ከ96 በላይ የሚሆኑ ከሜጀር ጀነራል እስከ መቶ አለቃ ማዕረግ የነበራቸው ውድና ብርቅዬ ሀገር ሀብቶች ተወንጅለው ተገድለዋል፣ ታስረዋል። ይህን ያህል የመከላከያ ኃይል ማጣት አገርን ማራቆት በመሆኑ ለመንግሥቱ ኃይለ ማርያም የመውደቅና ለወንበዴዎች የሥልጣን ጉዞ ጥርጊያ መንገድ እንደ ከፈተ አያጠራጥርም። በሻለቃ ዳዊት ሪፖርት ብቻ የተጠቀሱት ሰዎች ያለ ጥርጥር በመፈንቅለ መንግሥቱ ዕቅድ እንደሚስማሙበት እየተደረገ ዘወትር ይቀርብና ይሰማ በነበረው የሻለቃ ዳዊት መረጃ እምነት ተጥሎ ነበር። እንደዚህ ያለው ግንኙነትና አሰራር የመፈንቅለ መንግሥቱን ምስጢር በቅድሚያ እንዲታወቅ በማድረጉ በእነዚህ ሰዎች አማካይነት የነ ጀነራል መርዕድ ንጉሴ ዕቅድ አደጋ ላይ መውደቁ ትክክለኛ ነው ከተባለው መረጃ ለመገንዘብ ተችሏል። ክህደት ፈጻሚዎቹ ኮሎኔል ተስፋዬ ወልደ ሥላሴና መንግሥቱ ገመቹ ከሻለቃ ዳዊትና ከነ ጀነራል ፋንታ በላይ ጋር ግንኙነት ነበራቸው። የውጭውና የውስጡን እንቅስቃሴ በጥብቅ እየተከታተሉ በጥቁር መዝገብ እየመዘገቡ እስከ መጨረሻው ድረስ ለማወቅ እንዲችሉ ኮሎኔል ተስፋዬ ወልደ ሥላሴ በመጨረሻ ላይ በሰጠው ቃል ተረጋግጧል። የነጻው ታድሮችን ቅናቄ ለመፈንቅለ መንግስት የሁለተኛው ዙር ቅድ በማውጣት ላይ እንዳለ ሻለቃ ዳዊት ከመፈንቅለ መንግስቱ መክሸፍ በኋላ ቀደም ብሎ ሲሰራው በነበረው የረቀቀ ተንኮል ብቻ ሳይሆን በግልጽም ጭምር ችግሮች መፍጠሩን ቀጥሏል። አንደኛ ሻለቃ ዳዊት ወልደ ጊዮርጊስ ከደርግ ኢሰፓ መንግስት ከርቶ የነጻው ታድሮችን ቅናቄ ከተቀላቀለበት ጊዜ ጀምሮ ሲፈጽማቸው የነበሩት አፍራሽ ተግባራት የሃድግ አዲስ አበባ እስከገባበት ጊዜ ድረስ በጥርጣሬ ይታይ እንደነበር ቀደም ሲል ተወስቷል። ሁለተኛ ቀደም ሲል እንደተገለጸው ሻቢያ በሻለቃው ላይ እርምጃ ያልወሰደው ሻለቃው የሚያውቀውን ምስጢር እንቅስቃሴና ቁልፍ የሆኑ ወታደራዊ አዛዦች ሁኔታ ከፖለቲካ ጥቅሙ አንጻር የመጀመሪያ መረጃ ለማግኘት በመሆኑ ቅርታ እነ ኮሎኔል ተስፋዬ ወልደ ስላሴና መንግስቱ ገመቹ ከጀነራሎቹ ጋር እንደማይጓዙና መፈንቅለ መንግስቱን በቅድሚያ እንደሚቀጩት እየታወቀ በሚገባ ተደራጅተው በቁርጠኝነት እርምጃዎችን ለመውሰድ የተነሱትን የመፈንቅለ መንግስት ጀነራል መሪዎችና አስተባባሪዎች እያስለቀመ ማስመጣት የተከሰተው የነጻ ወታደሮች ንቅናቄን ድርጅት ከጊዜ ወደ ጊዜ የተቀላቀለውንና በአመራሩ ውስጥ በመግባት የግል ውሳኔ በማድረግ ላይ የነበረውን ዳዊት ወልደ ጊዮርጊስን ነው። ለ በምጽዋው ጦርነት ለአገሩ በጀግንነት የወደቀው ብርጋዴር ጀነራል ተሾመ ተሰማ በባህር የመጣለትን መሳሪያ ሰዎች እንዳያወርዱ ብርጋዴር ጀነራል አሊ ሐጅ አብዱላሂ የሦስተኛው መካናይዝድ ክፍለ ጦር አዛዥ ከማስከልከሉም በላይ ከብርጋዴር ጀነራል ጥላሁን ክፍሌ የ606ኛው ዋና አዛዥ ጋር በማበር ያላንዳች ውጊያ ጦሩ እንዲፈታ በማድረግ እጃቸውን እንዲሰጡ ተደርጓል። እነዚህ ሰዎች ላደረጉት አገር የመበተን ውለታ በክብር ቆይተው ወደ አዲስ አበባ ሄደው ሥራ ይዘው እንደነበር ይታወቃል። ይህንንም ሻቢያ ከሻለቃው የፈለገው የወታደራዊ አዛዦች ሁኔታ መረጃ ከመሆን አይዘለም። በነግራችን ላይ ተስፋዬ ኢህአዴግ ወደ ሆኒ ካወረደው በኋላ በነበረበት እስር ቤት ሆኖ በ1985 ዓ.ም ሳሌም ለሚባል መጽሔት ከሰጠው ቃል መጠይቅ ላይ የሚከተለውን አጭር ምስክርነት ይገኛል። የኤርትራን ጉዳይ መድረክ በመፈለግ በቅድሚያ ከኢፒኤልኤፍ ሻቢያ ከዚያም ቀጥሎ ከኢኤልኤፍ ጀብሃ ጋር ውይይቶችን አድርጌያለሁ። የወታደራዊ እርምጃውና ፖለቲካው ጎን ለጎን ሄዶ ቢሆን ኖሮ በኢትዮጵያዊነቴ የማዝነው እነዚህ ነገሮች ተግባራዊ ባለመሆናቸው ነው። ኤርትራ እንድትገነጠል ምክንያት ከሆኑት ሰዎች መሃል አንዱ በመሆኔ ይቆጨኛል በማለት ኃላፊነቱን ወስዷል። ሻለቃውስ ከነሻቢያ ጋር ሆኖ ለሠራውና አሁንም ለሚሠራው ወንጀል ይናዘዝ ይሆን ወይስ መጽሐፍ ጽፎ ለኤርትራና ለኢትዮጵያ ወዳጅነት አበርክቻለሁ እያለ ማፌዙን ይቀጥልበታል? ወደፊት የሚታይ ይሆናል። ሦስተኛ የነጻ ወታደሮች ንቅናቄ ኮሚቴ ክህደት ፈጻሚዎቹ ኮሎኔል ተስፋዬ ወልደ ስላሴና መንግሥቱ ገመቹ መወገዝና መጋለጥ አለባቸው የሚል ውሳኔ ሲያሳልፍ ሻለቃ ዳዊት አጥብቆ ተቃወመ። አራተኛ ከመፈንቅለ መንግሥቱ መክሸፍ በኋላ የነጻ ወታደሮች ንቅናቄ ይጠቀምበት የነበረው የመረጃ መስመር እና ከመሐል አገር ከሱዳንና ከአጎራባች አገሮች የነበሩ ግንኙነቶች እንዲሁም ከኢትዮጵያ የሚላኩና በየቦታው የተቋቋሙትን ኮሚቴዎች ሁኔታ የሚገልጹ ደብዳቤዎች መቋረጣቸውን ስነገንዘብ ይህንን ረቂቅ ምስጢር እየተከታተለ የሚያስመታና የሚያወድም ሻለቃው እንደነበር ግልጽ ነው። አምስተኛ ሻለቃ ዳዊት የኢትዮጵያን መበታተን ሲመለከት ተልኮ ማብቃቱን በማረጋገጥ የድርጅቱን እንቅስቃሴ ለማቆም በአባላቱ መካከል ብጥብጥና አንጃ ፈጥሮ ንቅናቄውን አኮላሽቶና በታትኖ ከትግል አጋሮቹ መሰወሩ ለጥፋቱና ለጥቃቱ ሙሉ ኃላፊነት ከመቀበል ሌላ ተጨማሪ ማስረጃና ትንታኔ የሚያሻው አይሆንም። ከተወሰነ ጊዜ በኋላ አንጎላ በተባበሩት መንግሥታት በኩል ሥራ እንደያዘና ከነሻቢያ ጋር የግል ግንኙነት ፈጥሮ ኬንያ ለመገናኘት ማቀዱ ታወቀ። ከሻቢያ ወያኔና ወነግም ጋር አገር እስከሚቆጣጠሩ ድረስ ከጎናቸው ሆኖ ሰርቷል። ይህ በዚህ እንዳለ ወያኔ ኢህአዴግ አምቦ እስከሚደርስ ድረስ ሻለቃ ዳዊት ጋር ግንኙነት ነበራቸው፣ ባለውለታም ነበር። አምቦ ሲደርስ ግን ግንኙነቱ ቆመ። ሻለቃውም ተስፋ ሳይቆርጥ መጠባበቁን ቀጠለ። ወያኔ አዲስ አበባ እንደ ገባ ሻለቃ ዳዊት ለፕሬዚዳንት መንግሥቱ የጻፋቸውን ከኢትዮጵያ ሕዝብ ተደብቀው የነበሩትን የምስጢር ደብዳቤዎች ይፋ በማድረግ በጋዜጣ በሬዲዮና በቴሌቪዥን ላይ አወጣው። ሻለቃውም ወደ ኢትዮጵያ ለመግባት የነበረው ዕቅድ ሁሉ ውሃ እንደ በላው ተረዳ። እርሙንም አወጣ። አንደኛው ደብዳቤ የተጻፈው የካቲት 1978 ዓ.ም ሲሆን የተጻፈውም በእጅ ነው። ከፊርማው ጋር ሁልጊዜ ታዛጅ ወንድሞ ዳዊት ወልደ ጊዮርጊስ የሚል አለበት። ከጻፉት መካከል የሚከተሉት አስገራሚና አሳፋሪ አረፍተ ነገሮች ይገኙበታል። ለኢትዮጵያ ሕዝብ አብዮት አመራር ከርሶ ሌላ አማራጭ የለውም ብዬ ስለማምን ካለ በኋላ ለርሶ ቅርብ የሆኑ ሀቅ የሚናገሩ ብዙዎች አይደሉም። በአሁኑ ወቅት በጣም ቅርብ ከሆኑት መካከል ጓድ ጄኔራል ተስፋዬ ገብረ ኪዳን፣ ጓድ ተስፋዬ ወልደ ስላሴ፣ ጓድ መንግሥቱ ገመቹ በስተቀር አካባቢው ካሉ ሰዎች መካከል ሀቅ የሚናገር የለም። ከዚህም በላይ ብዙ ብሏል። ሻለቃው በሚስጥር በዛ ያሉ ደብዳቤዎችን ጽፎ ለፕሬዝዳንት መንግሥቱ በኮሎኔል ተስፋዬ ወልደ ስላሴና በመንግሥቱ ገመቹ እጅ በድፍረት ላከ። የደብዳቤዎቹ ይዘት ደግሞ የሌሎች ባለሥልጣናትን ስም በመዘርዘር እከሌን ይመኑ፣ እከሌን አይመኑ፣ እከሌን አይውደዱት እያለ የሚጠላቸውን ሰዎች ለማስመታት ያደረገው ጥረት በእውነት ያሳዝናል። ዳዊት የኮሎኔል መንግሥቱን አስተዳደር ለመጣል እታገላለሁ በማለት ሥልጣኑን ትቶ በመክዳትና ቀይ እምባ በተሰኘው መጽሐፉ መንግሥቱን አብጠልጥሎ ለመውቀስ የማይፈራ ደፋርና ቁርጠኛ የኢትዮጵያ ሕዝብ ልጅ እንደሆነ ለማሳየት ሲጣጣር የሰማውና ያወቀው ወገን አቋሙን አድንቆ ድጋፉን በመቸር በተቃዋሚው ጎራም አመራር ይዞ ታዋቂ እንዲሆን ረድቶታል። በዚህ ደረጃ ላይ ይገኝ የነበረው ሻለቃ በግልና ምስጢራዊ በሆነ መንገድ ከኮሎኔል መንግሥቱ ጋር ግንኙነት መፍጠሩ በሕዝብና በአገር ላይ የሚቀልድና የሚነግድ ለመሆኑ በሰነድ በመረጋገጡ የሻለቃውን ምንነት ፍንትው አድርጎ ስላሳየ በተቃዋሚዎች ዘንድ የተቸረውንም ድጋፍ ጨርሶ ሊጠፋ ቻለ። ሻለቃው ኢትዮጵያ ያለሁ በመንግሥቱ ፊት ሳይቀር የልቤን ለመናገር ድፍረቱ ነበረኝ ወዘተ ወዘተ ይል እንደነበር በስደት እያለን መንግሥቱን በሚስጥር ሲገናኝ እንደሚለማመጠው ነው ወይስ በእውነተኛ ማንነቱ ይገልጸው ይሆን? ለማንኛውም ዝርዝሩ በራሱ በዳዊት የእጅ ጽሑፍ በየካቲት እንደ ኢትዮጵያ አቆጣጠር በ1978 ዓ.ም ከተጻፈው ደብዳቤ ይገኛል። ሁሉንም የደብዳቤውን ይዘት መጻፍ ስለማይቻል ፈላጊው ብዙ ከሆነ ወደፊት ዘዴ ይፈለግለታል። ይቅርታ፣ መደምደሚያ። እነ ኮሎኔል ተስፋዬ ወልደ ስላሴና መንግሥቱ ገመቹ የዳዊት ጓደኞች እንደሆኑ ቢታወቅም መፈንቅለ መንግሥቱን በሚመለከት ከነ ጄኔራሎቹ ጋር ያገናኛቸውና ለደረሰው ክሽፈትና የነፍስ መጥፋት በቅድሚያ ተጠያቂው ሁለት ስለት ባለው ቢላዋ የሚበላው ዳዊት እንደሆነ መታወቅ አለበት። የመፈንቅለ መንግሥቱ ጄኔራሎች ከመሃላቸው ሰው ከዳን ሲሉ ተደምጠዋል። ያ ከዳ የተባለው ሰው አንድ ብቻ ሳይሆን ሦስት ናቸው። ኮሎኔል ተስፋዬ፣ መንግሥቱ ገመቹ፣ ዳዊት ወልደ ጊዮርጊስ ናቸው። በሻለቃው በሻቢያ ላለመገደል ምክንያት የሆነው በቂ መረጃዎች በመስጠትና ኢትዮጵያን በመበተን ታማኝነቱን በማብሰሩ እንደሆነም ይነገራል። መፈንቅለ መንግሥቱ ቢሳካና ጄኔራሎቹ ቢተኩ የኢትዮጵያ ጦር እንደገና ቢጠናከር ሻቢያም ሆነ ወያኔ እንደገና ከጠናከረ ኃይል ጋር መግጠም የበለጠ ስለሚከብድ እናም መፈንቅለ መንግሥቱ እንዳይሳካ ዳዊትን ይዘው አሁንም ዜናዎችን ከመከታተልም በላይ ባሏቸው ውስጥ የውስጥ አርበኞችም ጥረት ከማድረግ አላቆሙም ነበር። ሳይሳካ ሲቀርና ሲከሽፍ ተገንጣዮቹ ተደሰቱ። ከምክንያቶቹም ዋናው በመክሸፉ ቁጥር ስፍር የሌለው የመከላከያ ኃይል ማጣት አገርን ማራቆት በመሆኑ ለመንግሥቱ ኃይለ ማርያም የመውደቅና ለወንበዴዎቹ የሥልጣን ጉዞ መፋጠን ጥርጊያ መንገድ በመክፈቱ በኋላም ሠራዊቱ ባሻጥር ለመበተን በቃ። እስካሁን በዝርዝር የቀረቡትን ከተከታተልን ዳዊት ቀደም ሲል ወደ ፖለቲካው ከመጣበት ጊዜ ጀምሮ የሠራቸው ሁሉ አፍራሽ እንጂ አንድም ገንቢ ነገር አለመኖሩን እንረዳለን። እነኚህን መጠነ ሰፊ አሳፋሪ ታሪኮች የሠራው ሻለቃው ዳዊት የሠራውን ሥራ የሚያውቁበት ሰዎች ሞተው አልቀዋል ወይም ጊዜው ስለ ረዘመ ተረስቶልኛል ብሎ ካላሰበ ወይም የዶሮ ዐይን ካልበላ በስተቀር ማፈር ስለሚኖርበት ዳግመኛ ወደ ፖለቲካው መስክ መጥቶ ለዳግመኛ ጥፋት ይዘጋጃል ብሎ ማሰብ ይከብዳል። ያም ሆነ ይህ የለመደ ልማድ ያሰርቃል ከማዕድ እንደሚባለው ሻለቃው ከወያኔ ቢለየም ከሻቢያና ከኦነግ ጋር እንዲሁም በወያኔ ምትክ ብርሃኑን ይዞ ዛሬም እንደ ትናንቱ አገሪቱና ሕዝቧን በድጋሚ ለመቅበር ብቅ ብሏል። የደርግ ኢሰፓ መንግሥትም የሻለቃውን ክህደት አስመልክቶ ድርጊቱ ቤተሰባዊና የውርስ ባሕሪ የባንድነት ዘር አለው ማለት ነው እንደሆነ ይጽፍበት የነበሩት መጣጥፎች ለመበቀል የሚያስገድድ እውነታ እንደሚታይበት ምስክርነቱን ገሃድ ያደርገዋል። ራሱን ከመካብ አልፎ ስለ አባቱም ከማፈር ይልቅ በኩራት ሲያነሳ ተደምጧል። እንደሚታወቀው ኢጣሊያ ከወጣ በኋላ ጸሐይ ኃይለ ሥላሴ ወደ አገር እንደገቡ ብዙ የኤርትራና የትግሬ ባንዳዎች እንዲሁም ጥቂት የቀሪዎቹ ዘሮች ባንዳዎች ወደ ሹመት መምጣታቸው አይካድም። የሻለቃ ዳዊት አባትም አንዱ ናቸው። ሻለቃ ዳዊት ባንዳነትም ከዘር ተያይዞ ለመምጣቱ ዋናው ማስረጃ ከሰራቸውና ዛሬም ከሚሰራቸው ተግባሮቹ ባሻገር ያባቱ እንዲሁም የወንድሙ የሙሉጌታ ወልደ ጊዮርጊስ ልክ እንደ ወንድሙ ከሃዲ መሆን ነው። ዳዊትን ወያኔ አንቅሮ ስለተፋው ነው እንጂ ቢቀበለው ኖሮ ገስግሶ የሚሄድ ሞራለቢስ ባንዳ እንደሆነ ይሰመርበት። ለነጭ የስለላ መረብ የተንበረከከው ዳዊት የውጭ አገር የስለላ ድርጅት እየጎተተ የአገር ህሉናን በቀላሉ በማጥፋት የተካነ በመሆኑ በራስ ላይ መተማመንን መሠረት በማድረግ አባቶቻችን ከነጭ ተጽዕኖ ነጻ አድርገው ያቆዩትን የራስን ማንነት የአገርን ምንነት ለባዕድ አሳልፎ የሰጠ ወኔ የከዳው ተንበርካኪ እንደሆነ ይታወቃል። ዛሬም እነ ሌንጮና እነ ብርሃኑ በሻቢያ ጣልቃ ገብነት ይመስላል ዳዊትን ጎትጉተው ያመጡት ለዚሁ ተግባሩ በተካነው መንገድ በጌቶቻቸው አማላጅነት ከወያኔ ጋር ስልጣን ለመቀራመት ለሚያደርጉት ጉዞ እንዲረዳቸው እንደሆነ በግልጽ መታወቅ አለበት። እንዳመጡትም በለመደው ወደ አሜሪካ ቢሮ ገባ ወጣ እያለ መልከጥፉ በስም ይደግፎ የሆነውን አገር አድን አገር አፍርስ እንበለው ንቅናቄ ከጥንት ኢሃፓ ከነበረበት ጊዜ ጀምሮ በዘር በሽታ ከተለከፈው ጌታቸው በጋሻው ጋር አስተባባሪ አደረጉት። አማራውም በአንድ ሰው ለምን ተወከለ ሲባሉ የተደራጀ ስለጠፋና ሞረሽም በነሌንጮ ስላልተደገፈ ሌላ ጊዜ ደግሞ የአማራ ድርጅት ስለሌለ የሚል ማደነጋገሪያ ቀረበ። ቀጥሎም ስለሌንጮ ባንዲራ ሲነሳ ዳዊት የሰጠው መልስ ሌሎቹም ረስተው ስለመጡ ነው ብሎን አረፈው። ይህች ናት አንድነት። ዛሬ ደግሞ በጭፍን ከመከተል በስተቀር ጠለቅ አድርጎ ማሰብ ለተሳነው ገንዘብ ከፋይና አጃቢ ሌላ ማደናገሪያ መልከጥፉ በስም ይደግፉ የሆነ ብሔራዊ ንቅናቄ የሚል ተጀምሯል። ሻለቃው አሁን በቅርቡ ሌሎች ሲደራጅ መቀበልን፣ አማራው ሲደራጅ መንጫጫትን ማወገዙን በሰማንበት ጆሮአችን አማራ አሁንም እንዳልተደራጀ ሌላም ሌላም በማለት ይቀጥልና ኦሮሞ ከማዳጋስካር የመጣ ነው ብሎ ሞረሽ ጽፏል የሚል አነጋጋሪ ሰንዝሯል። ቀጥሎም ኦነግ ከመገንጠል ወደ አለመገንጠል እንደመጣ ሊነግረን ሞክሯል። ሻለቃው ይህንን በማር የተጠቀለለ መርዝ ይዞ በማቅረቡ ለእኔ አይደንቀኝም። ምክንያቱም በተደጋጋሚ እንደ ጠቀስኩት ከዚህም ቀደም የጥላት መሣሪያ በመሆን ዕድሜ ልኩን ሲሠራው የኖረውን የባንዳነት ተግባሩን እንደሚቀጥልበት ስለማውቅ ነው። ሻለቃው አሁን በቅርብ ባደረገው ንግግር ላይ የተረዳሁት ሌላ የአማራ ድርጅት እነ ብርሃኑ ሊፈጥሩ ላይታች ስለሚሉ ያን ሁሉ ለማጠናከርና በአማራው ስም የብአዴን አይነት ድርጅት ፈጥሮ ከተበከሉት ዘረኛ ድርጅቶች ጋር ለማዳበል ያደረገው ንግግር እንጂ የአማራውን ለህልውና መደራጀት አምኖበት አይደለም። ዛሬ የተናገረውን ነገ የማይደግም የተለመደ የሻለቃ ዳዊት ባንዳዊ አካሄድ እንደሆነ ላረጋግጥላችሁ እወዳለሁ። የኦሮሞ ነጻ አውጪ ግንባር ኦነግ ከመገንጠል ወደ አለመገንጠል እየተባለ ብዙ ጊዜ የሚለፈፈው ሐሰት ነው። ኦነግ አሁንም ኦነግ ነው። አቋሙም እስከ ዛሬዋ ዕለት ድረስ መገንጠል ነው። እነ ሌንጮ ካካበቱት የትግል ልምድ በመነሳት የተወሰኑት አሁንም እንደ ድሮው በኦነግነት እንዲቀጥሉ አድርገው የኦነግ መሥራቾች እነ ሌንጮ ለታ፣ እነ ዲማ ነገዎ ደግሞ የውስጥ ትክክለኛ ገጽታቸውና አቋማቸው ያው እንደ ድሮው ኦነግ ሆኖ ሳለ በአንድነት ስም ሕዝብን ግራ አጋብቶ የሚመኙትን ለማግኘት የኦሮ ዲሞክራቲክ ግንባር ኦዴግ በማለት ታክቲክ ቀየሩ። ለምሳሌ የኦነግም ሆነ የኦዴግ ድርጅቶች ሁለት ዐይነት ነን ቢሉም ባንዲራቸው ግን አንድ ነው፣ አልተለወጠም። ይህ የታክቲክ ስማቸው ወደ ኅብረተሰቡ በመግባት ወያኔ ለራሱና ለነሱ ያከፋፈለውን የዝሆን ድርሻ መሬቶች በክልል ስም እንደያዙ የመቀጠሉ ሁኔታ ቋሚነት እንዲኖረው ኢትዮጵያኑ ኅብረተሰብ አምኖ እንዲቀበልላቸው ለማስደረግ ነው። ሌንጮም ሆነ ሌሎቹ ተቀይረናል እያሉ የሚያደናቁሩንና ደጋግሞ የሚነግሩን አንድ ላይ ሆነን ተስማምተንም ብንገባ የመገንጠሉ አንቀጽ 39ና ክልላችን አይቀየርም ብለው ነው። ሌንጮ ባቲም በተደጋጋሚ የሚለው አንቀጽ 39ና ክልሉ ተሟልቶልናል፣ ወያኔን የምንቃወመው በዲሞክራሲ ጥያቄ ነው ብሎናል። እነ ብርሃኑም ሌሎቹም የዘር ድርጅቶች ይህንን ይጋራሉ። ስለዚህ እውነተኞቹ የአንድነት ኃይሎችና አማራው የሚሉት ደግሞ የክልል ፌዴራሊዝምን አንቀበልም። ዛሬ ያሉት ክልሎች ፈርሰው የአሜሪካን መሰል ፌዴራሊዝም ወይም በዘር ያልተዋቀረ አስተዳደር ያስፈልገናል ባዮች ናቸው። ስለዚህ የኤትኒክ ፌዴራሊዝም አቀንቃኝና የጸረ ኤትኒክስ አቀንቃኝ አንድ ሊሆን አይችልም። በአንድነት እንድንታገል ከተፈለገ ዙሪያ ጥምጥም እየሄድን ሕዝብን ግራ ማጋባቱን አቁመን በቅድሚያ ኢትዮጵያንና ሰንደቅ ዓላማዋን ያላንዳች ቅድመ ሁኔታ መቀበል የግድ ነው። ከዚህ ውጭ የሚደረደሩ ምክንያቶች ፋይዳ የላቸውም። መንታ ምላስ ይዞ መንታ መንገድ ላይ መቆም ይብቃ። እውነትና ንጋት እያደረ ይጠራል፣ የከርሞ ሰው ይበለን ይላሉ ጸሐፊው። ማስታወቂያ ለኢትዮጵያኖች በሞላ ከሞሮሾ ገኔ ስዊድን። አቶ ተክሌ ሻው የአማራ ህልውና ለኢትዮጵያ አንድነት ድርጅት ሊቀመንበርና ዶክተር አበባ ፍቃደ በሰሜን አሜሪካ በጆርጅ ሜሰን ቨርጂኒያ የሥነ አእምሮ ረዳት ፕሮፌሰር ለኢትዮጵያኖች በአገራችን ልዩ ልዩ ጉዳዮች በተመለከተ ገለጻ እንዲያደርጉ በተጋበዙት መሠረት በሚቀጥለው ወር ማለትም እንደ ኤሮፓውያን አቆጣጠር ኤፕሪል 21 2018 ስቶክሆልም ከተማ ይገኛሉ። ቦታና ሰዓቱን በሚመለከት በሚቀጥለው ሳምንት የምንገልጽ መሆናችንን ከወዲሁ እናስታውቃለን። ሞረሽ ወገኔ ስዊድን።
ተዘጋጀው ሙዚቃ ውስጥ የትንቢት ያህል የሚቆጠር ይዘት ያለው የምስጋና ሙዚቃ የሚገኝበት ሲሆን እንዲህ የሚል ነው።
አድማጮቻችን የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭቱን ወደ ማጠናቀቁ ላይ ተቃርበናል። የዛሬውን የመጋቢት 16 ቀን 2010 ዓመተ ምህረት ወይንም እንደ ኤሮፓያን አቆጣጠር የማርች 25 2018 ስርጭታችንን ያስተናገድናችሁ ተኮላ ወርቁና እኔም ወርቁ ሞላ ደህና ቆዩልን፣ ደህና ሰንብቱ እያልን እንሰናበታለን። ድል ለኢትዮጵያ ሕዝብ።
I'm ready. Yeah.